ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 21 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በእንተባበር እስከምን በእንተባበርስ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ እናሰማለን። በመጋቢት ወር 2005 ዓ.ም ተመረጠ ወጥቶ የነበረው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ ወያኔ የክፍፍል ፖለቲካውና መዘዙ በሚል ርዕስ አውጥቶት የነበረውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። Transparency International የተባለው ተቋም እንደ አውሮፓ አቆጣጠር በ2018 በዓለም ውስጥ ያሉ 180 አገሮችን መርምሮ የመንግስት ሀብት የሚባክንባቸውንና የሙስና ተግባር የተስፋፋባቸውን አገሮች ቀመር በማውጣት ምደባ ሰጥቷል። ቀመሩ ከ0 እስከ 100 ድረስ ያሉት ቁጥሮች ላይ የሚያካትት ሲሆን 0 የሚያመለክተው ከፍተኛ ሙስና የበከላቸውን አገሮች ሲሆን 100 ደግሞ ከሙስና ሙሉ በሙሉ ነጻ የሆኑትን አገሮች ነው። በቀመሩ መሰረት በዜሮም ሆነ በመቶ ላይ የተቀመጡ አገሮች ባይኖሩም 88 ነጥብ በማስቆጠር ዴንማርክ ከፍተኛውን ቦታ ስትይዝ 10 ነጥብ በማግኘት ሶማሊያ ዝቅተኛ ደረጃ ላይ ሆናለች። ኢትዮጵያ 34 ነጥብ በማግኘት እና ከዓለም 114ኛው ቦታ ላይ በመቀመጥ በከፍተኛ ደረጃ በሙስና ከተተበተቡት አገሮች መካከል ተመድባለች። ሙስና ሊፋፋ የሚችለው የዲሞክራሲያዊ ተቋሞች ደካማ በሆኑባቸውና የአምባገነንነትና የግለሰብ የበላይነት በገነኑባቸው አገሮች መሆኑን ትራንስፓረንሲ ኢንተርናሽናል በዘገባው ገልጿል። ተቋሙ በዓለም ላይ ያሉ አገሮችን የሙስና ሁኔታ መርምሮ በደረጃዎች የሚያነጻጽር ዘገባ ሲያቀርብ ከ27 ዓመታት በላይ ያስቆጠረ ሲሆን የምርመራው ይዘት ከጊዜ ወደ ጊዜ እያሻሻለው መጥቷል። በደቡብ ክልል በደራይ ዞን በደራሽና በኩርሱም የብሔረሰብ መካከል በተከሰከሰ ግጭት የበርካታ ዜጎች ህይወት ያለፈ ሲሆን ብዛት ያላቸው ቤቶች የተቃጠሉና ንብረቶች የወደሙ መሆናቸውን ከቦታው የደረሰው መረጃ ለማወቅ ተችሏል። በግጭቱ በትክክል ምን ያህል ሰዎች እንደተገደሉ ለማወቅ ያልተቻለ ሲሆን የቆሰሉት ወደ አካባቢው የጤና ጣቢያ ተወስደው ሕክምና እየተደረገላቸው መሆኑን ተነግሯል። በተያያዘ ዜና በደቡብ ክልል በአማሮ ወረዳ 2 አርሶ አደሮች በኦነግ የታጠቁ ኃይሎች መገደላቸውን የዜና ምንጮች ዘግበዋል። የኦነግ ታጣቂዎች ወደ ካምፕ ገብተዋል በሚል የሚነገረው ለማታለያ የተደረገ መሰረተ ቢስ ወሬ ነው በማለት የወረዳው አስተዳደር ባለስልጣኖች መክሰሳቸውም ተነግሯል። በሰቆጣ ከተማ በህገወጥ የሞባይል ሽያጭ ላይ የተሰማሩ 3 የፓኪስታን ተወላጆች እጅ ከፍንጅ የተያዙ መሆናቸውን የሰቆጣ አስተዳደር ፖሊስ ጽሕፈት ቤት ገልጿል። ተጠርጣሪዎቹ ፓኪስታናውያን የኮንስትራክሽን ሰራተኞች ነን፣ ገንዘብ አጥሮን ነው ለመሸጥ የተገደድነው በማለት የሞባይል ስልኮችን ሲሸጡ መያዛቸውን የገለጸው የፖሊስ ዘገባ የተሸጡት ሞባይሎች የማይሰሩ መሆናቸው በተደረሰበት ወቅት ተጠርጥረው በቁጥጥር ስር መዋላቸው ተገልጿል። ግለሰቦቹ ሲያዙ 26 ስልኮች፣ 52000 የኢትዮጵያ ብርና 10000 ዶላር በእጃቸው ተገኝቷል። ግለሰቦቹ የኮንስትራክሽን ሰራተኞች አለመሆናቸው የተደረሰበት ሲሆን ቀደም ሲል በደሴና በመቀሌም ተመሳሳይ ማጭበርበር መፈጸማቸው ታውቋል። የዓለም አቀፍ የስደተኞች ተቋም ማክሰኞ ጥር 21 ቀን ባወጣው መግለጫ በየመን እርስ በርስ ጦርነት አጣብቂኝ ውስጥ የነበሩ 350 ኢትዮጵያውያን ወደ አገራቸው ቢመለሱ መሆናቸውን ገልጿል። ስደተኞቹ ወደ አገራቸው የሚመለሱት ከሳን አውሮፕላን ማረፊያ በሚበሩ ቻርተር አውሮፕላኖች ሲሆን ወጪያቸውን የሚሸፍነው የዓለም አቀፍ የስደተኞች ድርጅት መሆኑን ተገልጿል። ተቋሙ ስደተኞችን ከየመን እንዲወጡ መተባበር የጀመረው ባለፈው ህዳር ወር ሲሆን ወደፊትም ወደ 3000 የሚጠጉ ስደተኞችን ለማስወጣት እቅድ ያለው መሆኑን ገልጿል። በኢትዮጵያ የህገወጥ የጦር መሳሪያ ዝውውር ከጊዜ ወደ ጊዜ እየጨመረ መምጣቱ እየተነገረ ሲሆን የአዲስ አበባ ፖሊስ ኮሚሽን ሰኞ ጥር 20 ቀን በሰጠው መግለጫ በቅርቡ በአዲስ አበባ የጦር መሳሪያዎች ከበርካታ ጥይቶች ጋር በህብረተሰቡ ጥቆማ መያዛቸውን ገልጿል። ማክሰኞ በሶማሊያ ዋና ከተማ በሞቃዲሾ የአልሸባብ ታጣቂዎች ባንድ የነዳጅ ጣቢያ ላይ ቦምብ አፈንድተው ሁለት ሰዎች የገደሉ መሆናቸውንና አምስት ሰዎች ማቁሰላቸውን የከተማዋ ምክትል ከንቲባ ገልጸዋል። የተለያዩ የሞቃዲሾ ክፍሎች በአልሸባብ ኃይሎች በተደጋጋሚ ሲጠቁ መቆየታቸው የሚታወቅ ነው። በተያያዘ ዜና የኡጋንዳው ፕሬዚዳንት ዮወሪ ሙሴቪኒ ለዓመታዊ የዳኞች ኮንፈረንስ ባደረጉት ንግግር በሶማሊያ የተደራጀ መንግስት የሚባል የለም ማለታቸው የሶማሊያን መንግስት ያስቆጣ ከመሆኑም በላይ በሁለቱ አገሮች መካከል ያለውን የዲፕሎማቲክ ግንኙነት እንዲቋረጥ አስገድዶታል። የተባበሩት መንግስታት የስደተኞች ድርጅት ባወጣው መግለጫ ባለፈው ሳምንት መጨረሻ በናይጄሪያ የቦኮ ሐራም ታጣቂዎች ባካሄዱት ጥቃት ወደ 30000 የሚቆጠሩ የናይጄሪያ ዜጎች ራን የምትባለውን የወሰን ከተማ ለቀው ወደ ካሜሩን የገቡ መሆናቸውን ገልጿል። በአሸባሪዎቹ ጥቃት የተነሳም በቦርኖ ስቴት ከ80000 በላይ የሚሆኑ ናይጄሪያውያን ቤት ንብረታቸውን ጥለው በአገር ውስጥ በተለያዩ መጠለያ ጣቢያዎች ውስጥ እንዲሰፍሩ የተገደዱ መሆናቸውንም ጨምሮ ገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
አፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ
በር እስከምን ባልተባበርስ በርካታ ኢትዮጵያውያን መተባበርን ጫና ፈጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ክፋት የለውም። ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስትን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ትልም አልነበራቸውም። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታ ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ በአረብ ሀገሮችና በአውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላም ትግል ነው የታገሉት። በመሰረቱ የጠራ ራዕይ ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን ዓላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱ ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር፣ እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመቀጣቱ ወያኔዎች ተኩራርተዋል። የሰው ዕቃ መሆናቸውን ዘንግተው በራሳችን እንወስን ብለው ተወራጭተዋል። እናም ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዘም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድፈላ ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በርቀት እንዲበጠስ ሆነ። ማጣቻው አጠረ። የትም ማምለጥ አልተቻለም። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ሊያጉረመርም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለማ። ጥንቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባልለት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ። የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለቷ ሰፊ መሬት ተቸራት። ሟቹ ጠቅላይ ሚኒስቴር መለስ ዜናዊ ተከታዩን ሁሉ ማኑ አስነክቶ ጥላቻን፣ ውርደትን፣ ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ፣ መምጠጤን ጥዬ ምን ነው መላጤ ሲል ስኒን ቋጠረለት። ባዕዳን በጅልነቱ ሳቁ፣ ተዘባበቱ፣ በተሰጣቸው ተደሰቱ። የሁሉ ነገር ሲደረግ ተነሳንለት ያሉት የህዝብ ዓላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ፣ ለድብደባ፣ ለእስር፣ ለእንግልት፣ ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ ዘመዶቹን በኮንዶሚኒየም ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የነሆለለውም በሌላ ነገር እንዲኩራራ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል። የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያኔ ወገኑ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው። በህብረት እንዳይኖርም ከጎረቤቱ ከኖረው ቀዬ የተባረረው ህዝብ ነው የጨለመበት። በምትኩ የገዢው ዘመዶች ናቸው በቦታው የሰፈሩበት። ከጋምቤላ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአዲስ አበባ፣ ከሁሉም ስፍራ ነዋሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል። ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋላ። እናም መላሹ ማን ነው? የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል? ወያኔ የሚያሳስት አይደለም። ዘረኛ፣ ወንጀለኛ፣ ሀገር ገዳይ ነው። ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም። የሳውዲ ሀብታሞች፣ አረቦች፣ ህንዶች ሁሉም በነጻ መሬት አድሏቸዋል አሊያም ከዶላር ባነሰ ካሬ ሜትሩን ተቸብችቦላቸዋል። ምን ቸገረው ባንዳ? አልደማበት አልቆሰለበት። ባዳን መሬቱን አረሱ ምርቱንም ሰብስበው ወደ ሀገራቸው አፋፈሩ። ማን ተው ይበላቸው ቀድመው ነው አቃብ ከፈሉት። ህንድም አረብም ድርሻቸውን ተቀራመቱ። መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ። ወራሪዎች አንጀታቸው ራሰ። ያገሩ ዜጋ ቤቱን መሬቱን ተቀማ። ቦታ ለቀቅ ተባለ። አዱኛ ብላሽ አዳዲስ ሀብታሞች መጥተዋል። ከሜዳ ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል። የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖርባቸው ዘመናት በሙሉ ከመከራ ተላቀቀ ያቀም። እናም ዘወትር ራሱን ይጠይቃል። መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እንዳለው ቴዲ አፍሮ። ትክክል ነው። ድርቅና ጠንኝ የኢትዮጵያ መላ ለማድረግ ሲጥሩ የኖሩት ባዳም ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም። ይልቁንስ ለያይተውና ገነጣጥለው ማዳከምና በአለም አደባባይ ራሷን የማትችል ተጠሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉ መርጠዋል። ለዚህም ተግባር ያስተማሯቸው የጎሳ ድርጅቶች አሉ። ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው። ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል። ነገር ግን በፍራትና በጥቅም ታይዞ በግንባር ተሰልፎ እኔን ግደሉኝ እያለ የሚሞግተውን ያዋ ዜጋ ነጻ ለማውጣት መደጋገሙ አስፈላጊ ይሆናል። ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም። ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና። ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አልተኙም ተኝቶ የተባለውን ረስቶት ይሆናል። ለሚዘነጋ ደግሞ ማረሚያ አለ። ለቀጠትም ቅጣት። አሁንም በዚያው መንገድ እንጓዝ ለሚሉ ግን አዋጣምና በጊዜው ታረሙ ማለቱ ተገቢ ነው። በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነብዱ እንዳሉ ተሰውሏልና ለድል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው። ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው። ድል ለኢትዮጵያ ህዝብ።
እኔም ደግምኩ ተናግሬ እያልኩኝ ድሬ ወይኗን ተባቷን ካላንስቼ አልተግም ሁሌም በጣውቼ ስላንቻው ርቼ ካለሽ ሁሉ የሚያኮራሽ ፍቅርሽ ነው ሁሌ የሚያስፈራሽ ያልተባለ ባይኖርም ላንቺ እንዳይተርስሽ የኔንም እንጂ እንደ ሙሽራ ሲያወድሱሽ ባገር ዜማ ብለው የፍቅር ከተማ ሲያድንቁን ስተማ ጨመርኩልሽ እኔ ሜሌን ተከተልኩና ወገኔ ምንጊዜሙ ስለ ፍቅርሽ እኔም የራሴን ምንገርልሽ የለም ዘርቶሽ የሚሰለች ይወራል ገና ዝሬ ስለች ባለጋሪ አንተ ባለ ባቡሩ ባለጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ መዞሮ ድሬ ናፈቀኝ ሲመሽ መዞሮ ባለጋሪ አንተ ባለ ባቡሩ ባለጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ መዞሮ ድሬ ናፈቀኝ ሲመሽ መዞሮ ከነሳ ነፍሳይ ሰዋትሬ እኔም ደግምኩ ተናግርቤ እያልኩኝ ድሬ ወይኗን ሰባቷን ካላንስቼ አልጠግብም ሁሌም ተሰውቼ ስላንቺ አውርቼ ካለሽ ሁሉ ከሚያንኮራሽ ፍቅርሽ ነው ሁሌ የሚያስተራሽ ያልተባለ ባይኖርም ላንቺ እንዳይቀርብሽ የኔን መንሽ
እንባይ ኮለበ የናቴ 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 ጡጧ ደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ አፉን ከፍቶ እንዴት ተሸሆ ምን ወጥቶ አባቴን ኮልሽ ብሎ ተቀምጦ በመክራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን ያስበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ለቀላው ሲሄ ቂስም አይጨጥ ሳትም አይነት ካንዱ ቤት ካንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። ባልንጀሪ እምባዬ ኮለልና የልጅነቴን ጉንጭ ሸሸረ ትልቅ ጎርፍ ሆነ ለረሃብ ለብርድ ያጋለጦኝን ለልመና ለጎዳና ያበቆኝን የቆሙበትን መሬት ሸርሸረ ከነ ስራቸው መልስ እንዳይሉ ጠራጋቸው። እምባዬ ኮለል በል ከድንጋይ ቀሀፈር ያጋጨ ታምራት ያሳየኝ አስታ በልንጌዲ እምባዬ ኮለል በል
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ በበደኖ ባሰቦት ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር ያማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ በበርታ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የከፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚገልጽ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፍፍል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የከፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር
አንድ ህዝብ የሚለውን ስሜት በሰነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለሀገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺህ ክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውም ወይም አፋሩም ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። ባድዋ የውጭ ወራሪዎችን መከተው ያገራቸውን ነጻነት አስተብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለሀገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦች የተነሳው የፍትህና እኩልነት ጥያቄ መልስ ሊያገኛል ቻለም። ችግሩን ለመፍታት በሚል ባምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና ወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞው መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከሕዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና ዳግሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መርስ በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መርስ አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግሥታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በሕልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ሕልውናና የሕዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል ጥላቻ ምርስ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለሀገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኖ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆነ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውን ቋንቋ ተናጋሪ የትኛውን ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር፣ ቤተሰብ የመመስረት፣ የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸግ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናሸንፋለን።
Yeah.